ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አብረው ለመስራት በዛሬው ዕለት ስምምነት ይፋ ያደረጉ 10 ፓርቲዎች መግለጫ አውጥተዋል። እንደደረሰን እናቀርባለን። ጤና አስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ህዳር 26 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ጆ ጊልስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የኢትዮጵያ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀነራል አደም መሐመድ ማህሙዴና የዩናይትድ ስቴትስ የጦር ኃይሎች ምክትል ኤታ ማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ውስጥ ተገናኝተው ተወያይተዋል። የኤታ ማዦር ሹም ጽህፈት ቤቱ ቃል አቀባይ ሻለቃ ትሪሻ ጉይቦ ባወጡት ጽሁፍ ነው የሁለቱን የጦር አዛዦች ዋሽንግተን ዲሲ ላይ ተገናኝተው መወያየት ያሳወቁት። ለአካባቢያዊ መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኝነት በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልእኮች ስላላቸው ድጋፍም ጀነራል ሃይተን ለጀነራል አደም ምስጋና አቅርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ መሆኑን የቃል አቀባይዋ የሻለቃ ጊቦ የጽሁፍ መግለጫ ያመለክታል።
የኬንያ ፖሊስ የናይሮቢ ከተማ ከንቲባ በሙስና ወንጀል ተጠርጥረው ዛሬ በቁጥጥር ስር ውለዋል። ማይክ ሶንኮ ወደ 3.5 ሚሊዮን የአሜሪካ ዶላር መዝብረዋል ተብሎ መወንጀላቸውን ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል።
በሀገሩ ፖለቲካ በአነጋጋሪነታቸው የሚታወቁና ናይሮቢን እንደ አውሮፓውያን አቆጣጠር ከ2017 ጀምረው በከንቲባነት እያስተዳደሩ ያሉ ማይክ ምቡቪ ሶንኮ በሙስና ወንጀል ተጠርጥረው ዛሬ በፖሊስ ቁጥጥር ስር ውለዋል። የኬንያ ጸረ ሙስና ኮሚሽን በቅርቡ በማይክ ሶንኮ ላይ የህዝብ ሀብት መዝብረዋል በሚል ምርመራ ሲያካሄድባቸው የነበረ ሲሆን ዛሬ ጠዋት የኬንያ ጠቅላይ አቃቤ ሕግ ዲሬክተር ባዘዙት መሰረት ከንቲባው በባቡር ጉዞ ላይ ያሉ በቁጥጥር ስር ውለዋል። የኬንያ ጠቅላይ አቃቤ ሕግ ዲሬክተር ኑርዲን ሀጂ ማይክ ሶንኮ 3.5 ሚሊዮን ዶላር የሚገመት የህዝብ ሀብትን መዝብረዋል ብለዋል።
In this regard, I direct that the above quoted person and business entities.
በዚህ ረገድ ስማቸው ከላይ የተጠቀሱት በሚከተሉት ወንጀሎች እንዲከሰሱ ትዕዛዝ አስተላልፌያለሁ። የሙስና ወንጀሎችን መተባበር የጸረ ሙስና ኮሚሽን አዋጅ አንቀጽ 45 ህዝባር 2 በሚጻረር መልኩ የመንግስት የሽያጭና ግዥን ህግ መጣስ፣ የግል ጥቅም በማስቀደም ስልጣንን ያለ አግባብ በመጠቀም የህዝብን ሀብት ህጋዊ ባልሆነ መንገድ በመቀራመትና የህዝብን ገንዘብ በመሰወር እንዲከሰሱ ታዟል።
ኑርዲን አጂ ከማይክ ሶንኮ ጋር አብረዋል ባሉት ግለሰቦችና ድርጅቶች ላይም ክስ እንዲከፈት ታዟል። በዚህም የናይሮቢ ከተማ ግዢ ቢሮ ጻፊ ፒተር ምቡጓ፣ የቃ ግዢና አቅርቦት ኃላፊ ፓትሪክ ሞዋንጊ እንዲሁም ሌሎች የተለያዩ ኃላፊነቶች ላይ አሉ የተባሉ 5 ሰዎች ማለትም ኤድዊን ካሪውኪ፣ ሎረንስ ሞዋንጊ፣ ፕሬስቶን ሞዋንዲኪ፣ ዋምቦይ ኢንዲካና ኤንድሪውኛ ሴጎ በሙስና ወንጀሉ ተከሰዋል። በከንቲባው ላይ የምርመራ ስራ የተጀመረው ከወራት በፊት ሲሆን ማይክ ሶንኮ ወደ ስልጣን ሲመጡ ያላቸው ሀብት መጠን በትክክል አለማሳወቃቸውም የምርመራው አካል ነው ተብለዋል። ስማቸው በሙስና እንዲሁም በአደንዛዥ እጽ ንግድ ጋር በተደጋጋሚ የሚነሳው እኚሁ ከንቲባ ከወራት በፊት ናይሮቢ ፍርድ ቤት ቀርበው የአገሩ ጸረ ሙስና ኮሚሽን ምርመራ እንዳያካሄድባቸው ትዕዛዝ እንዲተላለፍ ቢጠይቁም ጉዳዩን የያዙት ዳኛ ግን የከንቲባውን ጥያቄ ውድቅ አድርገዋል። ማይክ ሶንኮ ብዙ ጊዜ ያላቸውን ሀብት የሚያንጸባርቁ አልባዛትና ጌጦችን በማድረግ የሚታወቁ አነጋጋሪ ፖለቲከኛ ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት ለዘገባው እናመሰግናለን። የደቡብ ሱዳን መንግስት ወንጀል በመፈጸም የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሞ የጸጥታ አገልግሎቱን የህግ ክፍል ትላንት ባወጣው መግለጫ ችሎት የተቋቋመው በወንጀል አለመጠየቅ እንዲቆም ብዛት ባለው የሰብአዊ መብት ረገጣ ድርጊት የጎደፈውን የአገልግሎቱን ገጽታ ለማደስ መሆኑን ገልጧል። የደቡብ ሱዳን ፕሬዚዳንት ሳልቫኪር የጸጥታ ኃይሎች በአገር ጸጥታ ስጋት የሚጠረጠሩትን ማናቸውንም ዜጎች እንደፈለጉ እንዲያስሩ፣ እንዲመረምሩና ንብረት እንዲወርሱ የሚፈቅደውን አወዛጋቢ የብሔራዊ ጸጥታ ህግ የፈረሙት ከአምስት ዓመታት በፊት መሆኑ ይታወሳል። ይሁን እንጂ በዚሁ ህግ ውስጥ ወንጀል በመፈጸም የተጠረጠሩ የደህንነት አባላትን የሚዳኝ ልዩ ችሎት እንደሚቋቋም የሚፈቅድ አንቀጽ ተካቷል። ዚምባብዌ የገጠማትን የምግብ ዋስትና ችግር ለማቅለል የሚያስፈልገውን $200 ሚሊዮን በላይ ለማሰብ እየተፍጨረጨረ መሆኑን የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አስታወቀ። የዚምባብዌ ምጣኔ ሀብት መንኮታኮትና ድርቅም የደጋገማት በመሆኑ በዚያችው በአንድ ቀን የደቡብ አፍሪቃ የዳቦ ቅርጫት ተብላ ቅርታ አድማጮች ይህን አረፍተ ነገር ደግመዋለሁ። የዚምባብዌ ምጣኔ ሀብት መንኮታኮትና ድርቅም የደጋገማት በመሆኑ በዚያች በአንድ ወቅት የደቡብ አፍሪቃ የዳቦ ቅርጫት ተብላ ትታወቅ የነበረች 5.5 ሚሊዮን ህዝብ የሚበላው በቂ ምግብ የለውም። የዓለም ምግብ ፕሮግራም የዚምባብዌ ዲሬክተር ሲያስጠነቅቁ የምጣኔ ሀብት ይዞታውና የሚቀጥለው የምህራ ግብር ወቅት እንደ ዘንድሮ የተዋጣ እንደማይሆን ከሚያሳዩት ትንባዮች ጋር ተዳምሮ መጪ ሁናቴ አሳሳቢ ያደርገዋል ብለዋል። በዩናይት ስቴትስ የተወካዮች ምክር ቤት የተከፈተውን ምርመራ ለወራት ሲፋለም የሚቆየው ዋይት ሀውስ ቤተ መንግስት ሪፐብሊካኖች በሚቆጣጠሩት የመወሰኛው ምክር ቤት የክስ ሂደቱ እንደሚቀጥል አሁን እየተቀበለ ነው። የፕሬዚዳንት ዶናልድ ትራምፕ ትናንት በትዊተር ገጻቸው የምትከሱኝ ከሆነ አሁኑኑ ፈጥናቸው አድርጉት፣ መወሰኛው ምክር ቤት ውስጥ ፍትሐዊ ሂደት እናደርጋለን፣ ደግሞም አገራችን ወደ ስራ እንድትመለስ በማለት ዲሞክራቶች ላይ ትንኮሳ ያለው ሀሳብ ሰንዝረዋል። ትናንት የዩናይት ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የፍትህ ኮሚቴው ስልጣናቸውን ያለ አግባብ ተጠቅመዋል ባሏቸው በፕሬዚዳንቱ ላይ የክስ አንቀጾችን ማደራጀት እንዲጀምሩ መመሪያ ሰጥተዋል። ናንሲ ፔሎሲ መቼ እንደሚሆን ባይናገሩም ዲሞክራቶች የሚመሩት የተወካዮች ምክር ቤት በያዝነው የአውሮፓ ታህሳስ ወር መጨረሻ ለገና በዓል እረፍት ከመበተኑ በፊት ድምፅ ሊሰጥበት ይችላል ተብለዋል። ያ ከሆነ ጥር ላይ በሪፐብሊካኖች የሚመራው የመወሰኛው ምክር ቤት የፍርድ ሂደት ይመራል ማለት ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለቀሪ ዜናዎች አብሬያቸው ያለሁት ሶሎሞን አባተ ነኝ። ጤና ይስጥልኝ ክቡራትና ክቡራን። ዩናይትድ ስቴትስ ፍሎሪዳ ፔንሲኮላ ከተማ ውስጥ በሚገኝ የባህርና የአየር ኃይል ጣቢያ ተኩስ የከፈተ አጥቂ መገደሉን ባለሥልጣናት ገልጸዋል። በዘገባዎች መሠረት 10 ሰዎች በአጥቂው በተከፈተ ተኩስ ቆስለው ሆስፒታል ተወስደዋል። ናዝ ፔንሳኮላ ተብሎ የሚጠራው የባህር ኃይልና የአየር ኃይል ጣቢያ 16,000 ወታደራዊና 7,400 ሲቪል ሰራተኞች ያሉትና ከዩናይትድ ስቴትስ የባህር ኃይል ሰፈሮች እጅግ ታሪካዊና ግዙፉ እንደሆነ ይነገርለታል። በጥቃቱ የተጎዱት ሰዎች ይዞታ ከሆስፒታል ቃል አቀባይ ለጊዜው ማግኘት አልተቻለም። በመጨረሻም ሰሜናዊ አፍጋኒስታን ውስጥ በመንግሥት ወታደሮችና በታሊባን መካከል ውጊያው አገርሽቷል። ከሁለቱም ወገን 20 የሚሆኑ ተዋጊዎች መገደላቸው ነው የሚሰማው። ኩንዱዝ ጠቅላይ ግዛት ውስጥ ውጊያ የተቀሰቀሰው ታጣቂዎች ብዛት ባላቸው የፖሊስ ጣቢያዎች ላይ ተኩስ ከከፈቱ በኋላ መሆኑ ተዘግቧል። ውጊያው የተቀሰቀሰው ዩናይትድ ስቴትስ ከታሊባን ጋር የተቋረጠው የሰላም ድርድር ካታር ላይ ለማንቀሳቀስ እየተዘጋጀችበት ባለችበት ወቅት መሆኑ ነው። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተንን። በዓለም ዜናዎች የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በአሃዱ ራዲዮ 94.3 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክስ ከምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው ዘገባ እናልፋለን። የዕለቱ
በድሬዳዋ የፖሊዮ ክትባት መሰጠት ተጀምሯል። ፖሊዮ በያዝነው የፈረንጆች 2019 በሶማሊያና በኢትዮጵያ ሶማሌ ክልል መከሰቱን የዓለም ጤና ድርጅት አስታውቋል። ድሬዳዋ በሚካሄደው የክትባት ዘመቻ 61 ሺህ ሕፃናት ለመከተብ መታቀዱን የአስተዳደሩ ጤና ቢሮ አስታውቋል። አዲስ ሸኮል ዝርዝሩን ይዟል።
የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ የክትባት ዘመቻውን ሲያስጀምሩ እንደተናገሩት በድሬዳዋ በገጠርም ከተማም ሁሉንም ሕፃናት ተደራሽ ለማድረግ የሚያስችል ዝግጅት ተደርጓል ብለዋል።
ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች የምናሳይበት በተለይ ክትባቶች አጠቃላይ ለምንከተባቸው ለ61,000 ሕፃናቶች ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው። አጠቃላይ ገጠርም ከተማም ሰፊ ዝግጅት የተደረገ ከሁለት ሳምንት በፊት ተቋማትም እና የሚመለከተው አካላቶች ሮንት የተሰጠባቸው በተለይ ከድሬዳዋም አሁን ያለው ነዋሪ ሁኔታ በተለይ የተፈጠረውን የጸጥታ ችግር ከማህበረሰቡ ጋር የሚያታርቀን ስራ ማለት እንችላለን።
በድሬዳዋ ጤና ቢሮ የህፃናትና እናቶች ቡድን መሪ የሆኑት ሲስተር መሰሉ አጥናፌ የፖሊዮ በሽታ በአጎራባች ሀገራት የተከሰተ ሲሆን በሀገራችንም እንዳይስፋፋ ዘመቻው አስፈልጓል ብለዋል።
እንግዲህ ያው ዘመቻው ከ20 ጊዜ በላይ በአካባቢያችን ሰጥተናል፣ በአጎራባች ሀገሮችም ተሰጥተዋል። እንግዲህ በሽታው እኛ ሀገር ተከስቶ ሳይሆን ቀድመን ለመከላከል ነው። ትልቁ ነገር በሽታው ከመጣ ተላላፊነቱ ከፍተኛ ነው። በአጎራባች ሀገር እዚህ ኬንያ፣ ሶማሊያ ቦርደር ያሉት በሽታው ከተከሰተ የመግባት ቻንሱ በፈጠን ስለሆነ ህጻናትን አንድ ልጅ ከተያዘ 200 ያህል ያዳርሳል። ስለዚህ ሳይመጣብን መጀመሪያ በሽታውን ለመከላከል ነው እንጂ ለ3 ዓመት ያህል በኢትዮጵያ ውስጥ ምንም አይነት ኬዝ የተገኘ ነገር የለም። ይሄን አስጠብቀን ኢትዮጵያ ሀገራችንም ሰርቲፋይ እንድትሆን ከዚህ በሽታ ነጻ ሆና ሰርቲፊኬቱን እንድታገኝ፣ ሁለተኛ መደበኛ ክትባታችንም 100% ስላልሆነ ያልተከተበ ልጅ አለ ማለት ኬዙ ሊከሰት ስለሚችል ቀድመን ኬዙ ሳይነሳ ክትባቱን የበሽታ መከላከል አቅማቸውን ለመጨመር ያህል ነው ማለት ነው።
ይሁንና የዓለም ጤና ድርጅት በድረገጹ ባወጣው መረጃ በሶማሌላንድ የፖሊዮ ታማሚ መገኘቱን ተከትሎ ባለፈው ሐምሌ ወር በሁሉም የአፍሪካ ቀንድ አካባቢዎች አፋጣኝ የክትባት ዘመቻ የተካሄደ ቢሆንም ከዚያ ወዲህ በፑንትላንድ የቦሳሶና ኡፊያን ወረዳዎች እንዲሁም በኢትዮጵያ ድንበር አካባቢ 3 ተጠቂዎች፣ በኢትዮጵያ ሶማሌ ክልል ዶሎ ዞን ቦክ ወረዳም እንዲሁ 4ኛ ተጠቂ መገኘቱን ይፋ አድርጓል። በዚህ መነሻነትም በ5 የሶማሌ ክልል ዞኖች እንዲሁም በሶማሌላንድና ፑንትላንድ የክትባት ዘመቻ መካሄዱን የዓለም ጤና ድርጅት አስታውቋል። ከድሬዳዋ ጤና ቢሮ ያገኘነው መረጃ እንደሚያመለክተው በኦሮሚያና ሶማሌ ክልል እንዲሁም የደቡብ ሱዳን አጎራባች በሆነው የጋምቤላ ክልሎች የፖሊዮ ክትባት አስቀድሞ የተካሄደ ሲሆን አሁን በድሬዳዋና ሀረር የተጀመረው ክትባት ዘመቻም የዚያ ቀጣይ ነው። በድሬዳዋ ከህዳር 26 እስከ 29 የክትባት ዘመቻው የሚካሄድ ሲሆን በተጠቀሱት ቀናት የጎዳና ተዳዳሪዎችን ጨምሮ ሁሉም ያስተዳደሩ ህጻናት ይከተባሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ውሳኔ ህዝብ ውጤት መግለጹን ተከትሎ የሲዳማ አርነት ንቅናቄ ሲአንድ ዛሬ መግለጫ አውጥቷል። በንቅናቄው መግለጫ ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓ ም ተፈጥሮ በነበረ የጸጥታ ችግር የታሰሩ ወጣቶች እንዲፈቱ ጠይቋል። ሲአን ሲዳማ ክልል ሆኖ ሲደራጅ እኔ እመራለሁ አላልኩም። ይህን የሚያራምዱት በሲአን ስም የሚነግዱ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ብሏል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
መግለጫውን የሰጡት የንቅናቄው ሊቀመንበር አቶ ዱካሌ ላምሶ፣ የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳና የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ ናቸው። መግለጫውን ያወጡበት ምክንያት ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊነት ወስዶ ህዳር 10 2012 ዓ.ም ባስፈጸመው ውሳኔ ህዝብ ሲዳማ ክልል ሆኖ ለመደራጀት የሚያስችለውን 97.7% ድምፅ ማግኘቱን ማሳወቁ ነው ተብሏል። ይህንን ተከትሎ የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዱካሌ ላምሶ መልእክት አስተላልፈዋል።
ህዝባችንም በከፍልም ቢሆን እንኳን ደስ አለ ለማለት ነው እንፈልጋለን። ሌላ ደግሞ በዚህ የህዝባችን ጉዳይ በሰላማዊ መንገድ ውሳኔ በማግኘቱና የህዝቡ ውሳኔ የመጨረሻ እልባት በማግኘቱ የደስታ መግለጫ ያስተላልፉልን ክልሎች አሉ፣ ድርጅቶች አሉና ለነሱም በዚህ አጋጣሚ ያለን አቋም መግለጽ እንፈልጋለን።
የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ በጽሁፍ ያቀረቡት መግለጫ ደግሞ በሂደቱ ውስጥ ዋጋ የከፈሉና ድጋፍ ያደረጉ አካላትን ያመሰግነ ነበር።
ለህዝባችን የዘመናት ጥያቄ ስኬት የበኩላችሁን አስተዋጽኦ ያበረከታችሁ አካላት ማለትም የለውጥ ኃይሎች፣ የብሔራዊ ምርጫ ቦርድ፣ የደቡብ የደቡብ ክልል ምክር ቤት የመንግስት ተቋማት ያለም አቀፍ ዲፕሎማቶች ሲቪክ ማህበራትና አክቲቪስቶች የከበረ ምስጋናችንን እያቀረብን ለህዝባችን ነጻነት ላበረከታችሁ ተስዋጽኦ ታሪክ አይረሳችሁ።
የሲዳማ አርነት ንቅናቄ ሲያን የዛሬ መግለጫ የሲዳማ ህዝብ የራሱን ድል በራሱ ለመወሰን ያስችለኛል የሚለውን በክልል መደራጀት ጥያቄ ትግልና ሲያን እስካሁን ድረስ ሲያደርገ ቆየውን የትጥቅ ትግልና ሰላማዊ ያሉትን ከ1983 ዓመተ ምህረት ወዲህ ያለውን የፖለቲካ ትግል የሚዳስስ ነበር።
በብዙ ተጋድሎና ግፍ የሲዳማ ብሔር ክልል ሆኖ የመደራጀት ገመንግስታዊ ጥያቄ እንደገና ተጠናክሮ በ1998 ዓመተ ምህረት በብሔሩ ምክር ቤት በሙሉ ድምጽ ጸድቆ ውሳኔው በጽሑፍ ለደቡብ ክልል ምክር ቤት እንደገባ በአምባገነኑ ኃይሎች ታፍኖ ተፈጻሚ ሳይሆን ቀርቷል። ይህንን ጥያቄ የሚጠይቁና ያመኑትን ግለሰቦችና ቡድኖች ላይ ከፍተኛ አካላዊና ስነ ልቦናዊ ጫና እየፈጠረ እስከ 2010 ዓመተ ምህረት ድረስ
ንቅናቄው ህገ መንግስቱን መሰረት በማድረግ እውነተኛ ፍትህ፣ ዲሞክራሲያዊና ሰብአዊ መብቶች የሚከበርበት የህዝብ ፍላጎት የሚያረካና ጠንካራ ክልል ለማቋቋም የተደራጀ ጥረት እንዲደረግ ዛሬ ባወጣው መግለጫ ጥሪ አቅርቧል። ንቅናቄው በመግለጫው ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓመተ ምህረት በተፈጠረው ጸጥታ ችግር የታሰሩ ወጣቶች እንዲፈቱም ጠይቋል።
የሲዳማ ህዝብ ህገ መንግስታዊ ጥያቄ እውን እንዲሆን ሰላማዊ ትግልን ያቀጣጠሉ የወጣት አካላት ሐምሌ 11 ቀን 2011 ዓመተ ምህረትን ተከትሎ በእስር ያሉ በመሆኑ ተጣርቶ በአስቸኳይ እንዲለቀቁ ድርጅታችን ዳግም ያሳስባል።
ሲዳማ ክልል ሆኖ ሲደራጅ እኔ ክልሉን ይመራሉ አላልኩም። ይህንን የሚያደርጉት በሲአን ስም እየነገዱ ያሉ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ሲል የሲአን የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ በዛሬው መግለጫ አሳውቀዋል።
ከህግ አግባብ ውጭ የሚወሰድ ስልጣን የለም። ስልጣን ሊሰጥ የሚችል ህዝብ ነው። በህዝብ ምርጫ ነው ስልጣኑ እጃችን ውስጥ የሚገባው። የምንታገለውም የዲሞክራሲ ስርዓት በህዝብ ምርጫ ሊሆን ስለሆነ ከህግ አግባብ ውጪ የሚወሰድ ስልጣን ስለሌለ ስህተት ነው። እኛ እንልም እንድልም አይገባም፣ ህጉም ስለማይፈቅድ ማለት ነው።
በአቶ ዱካሌ ላምሶና በዶክተር ሚሎን ቱማቶ ይመራሉ በተባሉ በሁለቱ ሲያኖች መካከል የነበረው ውዝግብም ምርጫ ቦርድ ጻፈልን ባሉት ህጋዊ ደብዳቤ ባሳለፈ ውሳኔ ፍጻሜ ማግኘቱን አመልክቷል።
ከኛ የሄደው ሪፖርት በፓርቲዎች ምዝገባ ክፍል ገብቶ ህግ ክፍል ገብቶ ሲጠና ቆይተዋል። በመጨረሻም ውሳኔው ጥቅምት 27 ላይ 2012 ጸድቆ እውቅና ተሰጥቶን እጃችን ላይ ገብቷል። ስለዚህ ይሄ በዚህ ስለሚታይ ህገ ወጥ መሆናቸውን ምርጫ ቦርዱም ስለሚያውቅ ልናወግዝ ይገባናል ማለት ነው።
ንቅናቄው የብልጽግና ፓርቲ ውህደት በተመለከተም ያለውን ሀሳብ የህዝብ ግንኙነት ኃላፊ አቶ ደሳለኝ ተናግሯል።
ብልጽግና ፓርቲ እንደተባለው የውስጥ ደንብ ያለው ኢህአዴግ ሊመራ፣ ሊዋሄድ፣ አንድ ሊሆን፣ ግንባር ሆኖ ሊሄድ ሊቀጥል ይችላል። ነገር ግን ላለፉት 27 ዓመታት ሁላችን እንደምናውቀው ፓርቲና መንግስት መለየት በጣም አስቸጋሪ እስኪሆን ድረስ የዴሞክራሲ ተቋማት ተጨምድዶ በፖለቲካ ስለላ መረቦች ሲመሩ እንደነበረ እናውቃለን እና በሀገራችን ፓርቲዎች እርስ በርሳቸው ተስማምቶ ነገሩን ባለመጨረስ በሀገራችን ላይ የሚፈጸመው አስቸጋሪ ሁኔታ እንደ ድርጅት የሚያሳስበን ስለሆነ በከፍተኛ ጥንቃቄ ሊታይ ይገባል የሚል እምነት አለን። እንደ ድርጅታችን
ሲዳማን በክልል ለማደራጀት የቀረው ህገ መንግስታዊ ስልጣን የማስረከብ ሂደት ተጠናቆ ህዝቡን ወደ ልማት የመመለስ ስራም እንዲሰራ ንቅናቄው ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ዘብዴዎስን ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ ስንሻገር ባለፈው ማክሰኞና ረቡዕ በተካሄደው የመቀሌው የፖለቲካ ፓርቲዎች ጉባኤ መገባደጃ ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ለምን እንዳልተጋበዙ የተጠየቁት ያዘጋጁ የህወሓት መሪና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ መስቀል ህገ መንግስቱን የማይቀበሉ በመሆናቸው ነው ሲሉ ከሰዋል። የትግርኛ ክፍል ባልደረባችን ተወልደ ታንድ በሚል ምህጻረ ቃል የሚታወቀው የትግራይ ህብረት ለብሔራዊ ዲሞክራሲ መስራቾች አንዱ የሆኑትን አቶ ግደይ ዘርአጽዮንን አነጋግሯል። ተከታዩን መልስ ሰጥተዋል።
የኢትዮጵያን ፌዴራል ስርዓት ወክሎ ሊቆም እንደማይችል ያለፈው የ27 ዓመት ታሪኩ የሚያስረዳን ይመስለኛል። የኢትዮጵያ ፌዴራል ስርዓት ያለውን ህግ አሁን ያፈረሰ ድርጅት ወይም እሱን አልቀበልም ያለ ድርጅት የለም። እስካሁን ድረስ ውህድ ፓርቲ ፈጥረናል ያሉትን ኃይሎች የፌዴራል ስርዓቱን እናከብራለን፣ እሱን ተከትለን እንሄዳለን እያሉ ያሉ እና ያልተባለው እና ያልሆነውን ነገር በውሸት በማቅረብ ህዝብን ለማደናበር የሚሞከረው ፕሮፓጋንዳ ውሃ የሚቋጠር አይመስለኝም። በአጠቃላይ ህወሓት በውስጡ ዲሞክራሲ የሌለው በትግራይ ውስጥም ዲሞክራሲያዊ መብት የማይፈቅድ ዲሞክራቲክ የሆኑ ኃይሎችን እንዲንቀሳቀሱና ህዝብን ለማሳመን እንዲደራጁ እንኳን የማይፈቅድ ድርጅት ነው። ጸረ ዲሞክራሲ ተፈጥሯዊ ባህሪው ነው። እንኳን ለኮንፈረንስ ሊጠራን ትግራይ ውስጥ ቢሮ ለመክፈት እንኳን ብዙ እንቅፋቶች እየፈጠረብን መሆኑን በተደጋጋሚ ስንገልጽ ቆይተናል።
ህገ መንግስቱን አትቀበሉም የሚል ምላሽ ነው የሰጡት ዶክተር ደብረጽዮን።
እኮ ህገ መንግስቱን አትቀበሉም የሚለውም ውሃ የሚቋጥር አይደለም። ምክንያቱም እኛ ህገ መንግስቱን ተቀብለን የፌዴራል ስርዓትን ደግፈን ነው እየተንቀሳቀስን ያለ ነው። እዚህ ቲዴት ትግራይ ዲሞክራሲያዊ ትብብር ያለውን የፌዴራል ስርዓት ተቀብለን ለአካባቢ ምናልባት መስተካከል ያለባቸው ነገሮች እንዲስተካከሉ ሀሳብ አለን። ቢያንስ ብሔሮች ምክር ቤት ሁሉም የክልል ድርጅቶች እኩል ድምፅ እንዲኖራቸው ነው እኛ የምንታገረው። ትፒኤልኤፍ እንዲያውም ራሱ ነው የሚያፈርሰው። ህገ ደንብን በማፈስ የሚታወቀው ራሱ ነው። ባለፈው 27 ዓመትም ይህንን የብሔሮች መብት ሲደፈጥጥ የነበረው ህወሓት ነው። አሁን እንዲያውም ብሔረሰቦች በእኩል በአመራር ደረጃ እየመጣ ነው ብለው ራሳቸው በሚመሰክሩበት ወቅት እሱ ራሱ ፌዴራል ስርዓቱ ተፈረሰ እያለ የሚከሰው ምንም ምክንያት የለው። እንዲያውም እነሱ እየገለጹለት ነው። ህወሓት በነበረበት ጊዜ እኛ እንደ ሁለተኛ ደረጃ ዜጎች ተቆጥረናል የሚሉበት ሁኔታ ነው ያለው።
አቶ ግዳይ ዘራጼን ከትግራይ ዲሞክራሲያዊ ትብብር አመሰግናለሁ።
እኔም አመሰግናለሁ።
ባልደረባችን የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነበረ ያጠናቀረው። ተወልደ እናመሰግናለን። አድማጮች፣ ቀደም ሲል መግቢያውን ሳስተዋውቅ ማረሚያ ያለኝ የህወሓት መሪና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ናቸው። መልሱን የሰጡን ደግሞ የትግራይ ዲሞክራሲያዊ ትብብር ከመስራቾቹ አንዱ የሆኑት ዶክተር ግደይ ዘራጽዮን ናቸው። እናመሰግናለን። አድማጮች፣ ተከታዩ ቀደም ብለን ያስተዋወቅ ነው የዕለቱ አብይ ርዕስ ነው፣ እየተሰናዳ ነው። ሰለሞን እስከሚደርስ ድረስ ያሉንን ዝግጅቶች እናስተዋውቅ።
አሁን ክቡራትና ክቡራን አድማጮች፣ አሁን ከምሽቱ 3:22 ሆኗል አዲስ አበባ ላይ። እስከ ምሽቱ 4:00 አብራችሁን ቆዩ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ስርጭቶቻችንን በናይል ሳት ቪኦኤ 24 ላይ ልታገኙ ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልትከታተሉ ትችላላችሁ። በአሃዱ ራዲዮም 94.3 ላይ እንገኛለን። የምሽቱ አብይ ርዕስ ዘገባ ተጠናቅሮ ገብቷል፣ ቀጥሎ ይቀርባል። 10 የፖለቲካ ድርጅቶች አብረው ለመስራት ዛሬ አዲስ አበባ ላይ ተስማምተዋል። ትብብራቸው ወደ ቅንጅት በሚሸጋገርበት ሂደት ላይም እንደሚሰሩ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል።
10 የተለያዩ የፖለቲካ ፓርቲዎች ትብብር በመፍጠር የጋራ ራዕይና ዓላማ ይዘው በኢትዮጵያ ምስረታ ላይ የሚወክሏቸውን ሕዝቦች መብት ለማስከበር፣ ጥቅም ለማስጠበቅ፣ ነጻነትና አንድነትን ለማረጋገጥ በዲሞክራሲያዊና በሰላማዊ ትግል ለመታገል መስማማታቸውን ገልጸዋል። ትብብሩን ለመፍጠር የተስማሙት 10 ድርጅቶች የአፋር ሕዝብ ነጻነት ፓርቲ፣ ቤንሻንጉል ሕዝብ ነጻነት ንቅናቄ ለሰላምና ለዲሞክራሲ ድርጅት፣ የጋምቤላ ሕዝብ ነጻ አውጪ ንቅናቄ፣ የካፋ አረንጓዴ ፓርቲ፣ የቅማንት ዲሞክራሲያዊ ፓርቲ፣ ሞቻ ዲሞክራሲያዊ ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር፣ የኦሮሞ ነጻነት ግንባር፣ የሲዳማ ብሔራዊ ነጻነት ግንባር እና የአገው ብሔራዊ ሸንጎ መሆናቸውን በስምምነቱ መድረክ ላይ ተገልጿል። ድርጅቶቹ ዛሬ በአዲስ አበባ ኢሊሊ ሆቴል በሰጡት መግለጫ እንዳስታወቁት ይህ ትብብር ግንባር እስከ መፍጠር የሚያደርስ መሰረት የሚጥል መሆኑን ተናግረዋል። ስምምነት የፈረሙት ኃይሎች ከዚህ ቀደም ለረጅም ጊዜ አብረው ሲሰሩ የቆዩ መሆኑን የገለጹት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ትብብሩ በመጪው ምርጫ አብሮ ለመስራት መነሻ ነው ብለዋል።
በእነዚህ ፓርቲ አባሎች ስርዓታቸው አንደኛ በፈቃደኝነት፣ ሁለተኛ ደግሞ ራሳቸው በውስጡ ተሳትፎ ላለፉት ወራት ይህ ትልቅ ያደረሱ እንደገና ደግሞ አወቃቀሩና አመራሩ እንዴት እንደሚሆን አብረው ወስነው መሰረቱን ጥለው ከዚህ በፊት ከነበረው ከላይ ወደ ታች ተሰጥቶ በትዕዛዝ ከሚሄደው አብሮ ሰርቶ ወደ መሄድ አዲስ መንገድ ያደረሰ ስለሆነ እንኳን ለዚህ ያበቃል። መሰረቱ ለወደፊት ሁሉን አቀፍ በፈቃደኝነት ላይ የተመሰረተ ፓርቲ እንደዚሁም ደግሞ እንደዚህ አይነት ስርዓት የሚመኝ ሁሉም የተሳተፈበትና ሁሉም በውስጡ ክፍያ ወይም ደግሞ እንትን ያለው ሆኖ ስርዓቱን በዚህ መልክ እንዲመጣ ምኞት ያለው መሆኑ ከዚሁ ለማወቅ ይቻላል ማለት ነው።
ይህ ትብብር በእኩልነት ላይ የተመሰረተና ፍትሃዊ የአንድነት ስርዓትን መፍጠር ላይ ያተኮረ መሆኑንም የቅማንት ዲሞክራሲያዊ ፓርቲ ተወካይ አቶ ወልደ አማኑኤል ዘነበ ተናግረዋል።
ይህ ፓርቲ እንደ ፓርቲ ግንባር ሲፈጥር ያለባቸው ነገር በሰፊነት በማየት የኢትዮጵያን ሕዝብ እንደ ኢትዮጵያ አምኖ ተቀብሎ የኢትዮጵያን ሕዝብ ለማስታገል ግንባር ቀደም መሆን እንዳለበት አምናለሁ። ይሆናል ብዬ ገምታለሁ። እሱንም በጋራ እንሰራለን ብዬ አምናለሁ። ካለብን የመበታተን ሆነ የመለያየት አደጋ አስቸጋሪውን እየተውን በጎ በጎውን እያዝን ለወደፊት የሚሆነውን ጉዟችን እንድናስቀጥል በዚሁ መልዕክት አስተላልፋለሁ። እንደ ፓርቲያችን ይህም ፓርቲያችን ሆኗልና እዚህ በኋላ የቅማንት ህዝብ የሚደርስበት አፈና የሚደርስበት በደል የሚደርስበት ስቃይ እንዳሁን በፊቱ ይሆናል ብዬ አላምንም። የሙሉነቴ ነው። የቅማንት ህዝብም ችግር የኢትዮጵያ ህዝብ ችግር እንዲሆን ይሄ ፓርቲ ይታገላል ብዬ አምናለሁ።
ከተጠቀሱት ድርጅቶች ውስጥ ሶስቱ የጋምቤላ ህዝቦች ነጻ አውጪ ንቅናቄ፣ የኦጋዴን ብሔራዊ ነጻነት ግንባር እና የአገው ብሔራዊ ሸንጎ አመራራቸውም ሆኑ ተወካዮቻቸው በፍርሚያው ስነ ስርዓት ላይ አልተገኙም። ምክንያታቸውን ለማጣራት የአሜሪካ ድምፅ ባደረገው ሙከራ የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር የፖለቲካ አማካሪ የሆኑትን አቶ አህመድ ያሲንን አነጋግሯቸዋል። አቶ አህመድ በትብብሩ ምንም ቅሬታ እንደሌላቸውና ነገር ግን ባጋጠማቸው ችግር አለመገኘታቸውን ነው ያረጋገጡት።
Exactly. We don't have any negative about the coalition. Most of the members
በትብብሩ ላይ ምንም አይነት አሉታዊ ሐሳብ የለንም። አብዛኛዎቹ የኛ አመራሮች ከዚህ ቀደም አብረው ሲሰሩ ቆይተዋል። ነገር ግን በዚህኛው መድረክ ላይ አመራሮቻችን ያልተገኙት በተለያዩ ስራዎችና ጉዳዮች ባተሌ ስለሆኑ ነው። የድርጅታችንን ማዕከላዊ ኮሚቴ አባላትንም በስፋት ማዋያየት ስለሚኖርብን አመራራችንም በቅርብ ስለሌለ ለዚህ ነው በመድረኩና ፍርሚያ ስነ ስርዓቱ ላይ መገኘት ያልቻልነው ያሉት።
በመድረክ ላይ ያልተገኙት ሌሎች ድርጅቶች አስተያየታቸውን እንዲሰጡን ለጋምቤላ ህዝቦች ነጻ አውጪ ንቅናቄና ለአገው ብሔራዊ ሸንጎ አመራሮች ጥያቄ ለማቅረብ ያደረግነው ሙከራ አልተሳካልንም። የተለየ ሐሳብ የሚኖራቸው ከሆነ ይዘን እንቀርባለን። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዝግጅቱ እናመሰግናለን። አድማጮች፣ እዚህ ግድም ዘወትር እንደምናደርገው የሁለተኛው አጋማሽ ከመምጣቱ በፊት በነበሩ ባሉት ጥቂት ደቂቃዎች ሙዚቃ እንጋብዛለን። ሰለሞን፣ ሙዚቃውን ለማስተዋወቅ እድል ያለህ አይመስለኝም።
የለኝም እድል፣ ላንተ ሰጥቼሃለሁ እንጂ።
ሙዚቃው ጀምሯል። የጃኖ ባንዱ ኃይሉ አምርጋ ነው ራሴን እያለ የሚጫወትልን። ለአርብ ምሽት ግሩም ዜማ።
helena muru kesta yigezalena e kasashtanya hono mugeto sira ane le amet wageno tetsit kala Fuck to be fada Astara kya igeni
የጃኖ ባንዱን ኃይሉ አመርጋንዱን ጃኖ ባንዱን ጋባዥኑ ማሉላን አመሰግናለሁኝ። ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይከተላል። 3 ሰዓት ከ32 ደቂቃ ሌል ነው አዲስ አበባ ላይ። የሰዓቱን አበይት የዓለም ዜና ርዕሶች እናሰማ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ ማህሙድና የዩናይትድ ስቴትስ ጦር ኃይሎች ምክትል ኤታማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ላይ ተገናኝተዋል። የኤታማዦር ሹም ጽህፈት ቤቱ ቃል አቀባይ ሻለቃ ትሪሻ ጉይቦ ባወጡት ጽሑፍ ነው የሁለቱን ጦሮች አዛዦች ዋሽንግተን ዲሲ ላይ ተገናኝተው መወያየት ያሳወቁት። ለአካባቢያዊ መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኛነት፣ በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልእኮች ስላላቸው ድጋፍ ጀነራል ሃይተን ለጀነራል አደም ምስጋና አቀርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ ነው ሲሉ ቃል አቀባይዋ ሻለቃ ጉይቦ ገልጸዋል። በሙስና ወንጀል የተጠረጠሩት የኬንያ ዋና ከተማ ናይሮቢ ከንቲባ ማይክ ሶንኮ ተያዙ። ሶንኮ 3.5 ሚሊዮን ዶላር መዝብረዋል ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። የደቡብ ሱዳን መንግስት በወንጀል አድራጎቶች የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሟል። ችሎቱ የተቋቋመው በሀገሪቱ አጥፍቶ ያለመጠየቅ አባዜ እንዲቆም፣ በበረከቱ የሰብአዊ መብቶች ረገጣ ድርጊቶችም የጎደፈውን ገጽታውን ለማደስ መሆኑን እዚህ ውሳኔ ላይ የደረሰው የጸጥታ አገልግሎቱ የሕግ ክፍል ትናንት ባወጣው መግለጫ አስታውቋል። ዚምባብዌ የገጠማትን የምግብ ዋስትና ችግር ለማቃለል የሚያስፈልገውን ከ200 ሚሊዮን ዶላር በላይ ለማሰባሰብ እየተፍጨረጨረ መሆኑን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታውቋል። በዩናይትድ ስቴትስ የተወካዮች ምክር ቤት የተከፈተውን ምርመራ ለወራት ሲፋለም የቆየው ዋይት ሃውስ ቤተ መንግሥት ሪፐብሊካኖች በሚቆጣጠሩት የሕግ መወሰኛ ምክር ቤት የክስ ሂደቱ እንደሚቀጥል አሁን እየተቀበለው መሆኑ ተዘግቧል። ዩናይትድ ስቴትስ ፍሎሪዳ ፔንሳኮላ ከተማ በሚገኝ የባህርና የአየር ኃይል ጣቢያ ተኩስ የከፈተ አጥቂ መገደሉን ባለሥልጣናቱ ገለጹ። በዘገባዎች መሠረት 10 ሰዎች አጥቂው በከፈተው ተኩስ ቆስለው ሆስፒታል ተወስደዋል። ሰሜናዊ አፍጋኒስታን ውስጥ በመንግሥት ወታደሮችና በታሊባን መካከል ውጊያ አገርሽቷል። ከሁለቱም ወገን 20 የሚሆኑ ተዋጊዎች መገደላቸው ተሰምቷል። የሰዓቱ አርዕስተ ዜና ይኸው ነበር። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ፕሮዲውሰሯ ብርሃን ኃይሉ ነች። ቴክኒሻን ጆጊል፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሶሎሞን አባተና
እኔም አሉላ ከበደንን። ወደ ሁለተኛው አጋማሽ ስርጭት በቀጥታ እንዘልቃለን። ሰፋ ወዳለ የምሽቱ ክፍል ውይይት ነው የምንሻገረው። የኖቤል ጉዳይ
Thank you.
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን የፊታችን ማክሰኞ በኖርዌይ ኦስሎ በሚካሄድ ስነ ስርዓት ይቀበላሉ። ለመሆኑ በኖርዌይ ኦስሎ ያለው ድባብ ምን ይመስላል? ምንስ እየተባለ ነው? የኖርዌይ መገናኛ ብዙሃን ላይ ስለ ጠቅላይ ሚኒስትር አብይ አህመድና የኖቤል ሽልማቱ የቀረቡ ትችት ያዘሉ ውይይቶችን ጨምሮ ይህን ተንተርሶ የተሰናዳ ውይይት ነው። በዚያ የሚኖሩና ጉዳዩን በቅርበት የሚከታተሉ ኢትዮጵያውያን ይዞ ከስልኩ መስመር ላይ የሚገኘው የአዲስ አበባው ዘጋቢያችን እስክንድር ፍሬው ዶክተር ሰለሞን አብዶምን ከኖርዌይ ቴክኖሎጂ ዩኒቨርሲቲ እንዲሁም አቶ ለማ ደስታን ከኖርዌይ ክርስቲያን ካውንስል አወያይቷል። አሁን ያለው ድባብ ምን ይመስላል? ስለ ተሸላሚውና ስለ ዝግጅቱ ምን እየተባለ ነው ሲል እስክንድር የመጀመሪያውን ተያያዥ ጥያቄዎች ለአቶ ለማ ደስታ ነው የሰነዘረው።
አመሰግናለሁ እስክንድር። እዚህ ኦስሎ በየአመቱ ትልቅ የበዓል ስነ ስርዓት ነው። ሳምንቱን የሚዘልቅ የኖቤል የሰላም ሽልማት ሳምንት ተብሎ ነው የሚታወቀው። መደበኛው ኦፊሴላዊ ፕሮግራም የሚከናወነው ከሰኞ ከሰዓት በኋላ ጀምሮ እስከ ሮብ ድረስ ነው። ሽልማቱ የሚሰጣቸው ማክሰኞ 7 ሰዓት አካባቢ ጀምሮ ነው የሚከናወነው። ከዚህ ጋር በተያያዘ በጣም ብዙ ፕሮግራሞች ይከናወናሉ። ድርጅቶች የራሳቸውን ዝግጅቶች ያዘጋጃሉ። እኛም እዚህ የምንገኘው ኢትዮጵያውያን በተለያየ መልኩ ይህንን ለማክበር በብዙ ጉጉት በብዙ ናፍቆት እየተዘጋጀን እየተሰናዳናለን።
ወደ ዶክተር ሰለሞን የሚወስደኝ ጥያቄ ላንሳና ወደ እርስዎ እመለሳለሁ። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆን ለኢትዮጵያ በታሪክ የመጀመሪያው ከመሆኑም ጋር በተያያዘ ጭምር በኢትዮጵያ ከፍተኛ ደስታ የመፍጠሩን ያህል አይገባቸውም፣ ጊዜው አይደለም የሚሉ ተቃውሞ ድምጾችም ከኢትዮጵያውያን ጭምር ይሰማሉ። ሁለት አይነት አስተያየቶች ናቸው የሚደመጡት። እና አሁን አቶ ለማ እንዳሉት ቀኑን በጉጉት የሚጠባበቁ ሽልማቱን እንግዲህ ለአንድ ኢትዮጵያዊ ሽልማቱን ማሸነፉን በታላቅ ደስታ የተቀበሉ የመኖራቸው ያህል ከዛ በተቃራኒ የሆነ አስተያየት የሚሰነዝሩም አሉ። እና እርስዎ እንዴት ያዩታል ይሄንን? ዶክተር ሰለሞን
አመሰግናለሁ። እስክንድር፣ እንግዲህ የኖቤል ፒስ ፕራይስ የሚባለው ይሄ የኖቤል ኮሚቴው በየአመቱ የሚሰጠው ሽልማት በጣም በዓለም ላይ ዋና ወይም ትልቅ ከሚባሉ ሽልማቶች አንዱ ነው እና እነ ማንዴላ እነ ኦባማ ትልልቅ ሰዎች የተሸለሙት ሽልማት ነው እና ይሄ በጣም ታሪካዊ ነው። አፍሪካ ባለፈው አመትም የኮንጎ ዶክተርም ተሸልሞ ነበረ። እንግዲህ ጥቂት ሰዎች ናቸው ከአፍሪካውያንም እንግዲህ ይህንን ሽልማት እያገኙ ያሉት ማለት ነው እና ይህ ሽልማት በጣም ትልቅ እንደመሆኑ መጠን የዓለም ሕዝብ የሚመለከተው፣ መሪዎች የሚመለከቱት፣ ታላላቅ ሰዎች ሁሉ ጓግተው የሚያዩት፣ የዓለም ሁሉ አይን የሚመለከተው ፕሮግራም ነው። ግን እኔ ይሄ ሽልማት ለእኔና ለቤተሰቤ ደግሞ ትልቅ ነገር ነው ማለት ነው። ለምን? እኔ ጎንደር ልጅ ነኝ። ጎንደር ነው ተወልጄ ያደግኩት። ከቄስ ትምህርት ቤት እስከ ሀይ ስኩል ድረስ ጎንደር ነው የተማርኩት ያደግኩት። አስተሳሰቤ፣ አመለካከቴ፣ ስብዕና የተገነባው በጎንደር ልጅነት ነው ማለት ነው። ደስተኛ ሁኜ የምኖርበት ሀገር ነበረ እና ግን በድንገት በ1998 እንደ ፈረንጆቹ አቆጣጠር ድንገት ጦርነት ከተከሰተ በኋላ እኛ ቤተሰብ ችግር ውስጥ ወደቀ ማለት ነው። ከዚህ በፊት በአማራ ቲቪ ላይ ቀርቦ ነበረ የታናሽ ወንድሜ አፈወርቅ የጋዜጠኛ አፈወርቅ ታሪክ ተብሎ አባታችን ዲፖርትድ ሆነ ማለት ነው። በኃይል ተወሰደ። ከዛን ጊዜ ጀምሮ የኛ ቤተሰብ ትልቅ
ከጎንደር ወደ ኤርትራ ተወሰዱ ማለት ነው። ከጎንደር ወደ ኤርትራ ተወሰዱ
በኃይል ተወሰደ ያለ ፍቃዱ። ወደ 3 አስርት ዓመት ያገለገለበት ሀገር ላይ ጎንደር ፖሊስ ነበረ። በድንገት ተወሰደ ማለት ነው። ያ ደግሞ ለእኔና ለቤተሰቤ ትልቅ ተጽዕኖ ነበረው። ኢኮኖሚካል ብቻ ሳይሆን ሳይኮሎጂካሊም ፍርሃትም ስጋትም በኖርኩበት አገር ስብዕና በቃ በተገነባበት አገር አንተ እዚህ አይመለከትህም፣ አንተ እዚህ አይደለህም የሚል ሁሉ አንድምታ ነበረው ማለት ነው። ይሄንን እየተጋፈጠን መኖር ጀመርን ማለት ነው። አጋጣሚ ሆኖ ደግሞ እኔ ለትምህርት እድል አግኝቼ ዛሬ 17 ዓመት እዚህ ሀገር መጣሁና እዚሁ መኖር ጀመርኩኝ። አባታችን ግን ባለፉት 20 ዓመታት ሙሉ እዛ ለብቻ ይኖር ነበረ ማለት ነው። ልጆቹን ማግኘት አልቻለም ነበረ። ድንገት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ጊዜ በድንገት ተነስተው ከኤርትራን ጋር ሰላም ስለፈጠሩ የሰላሙን መስመር ስለጀመሩ ድንገት ተነስተው አስመራ ሂደው ከፕሬዚዳንት ኢሳያስ ጋር ቤታቸው እንደ ልጅ ያንን ፎቶ ያንን ምስል እናስታውሰዋለን። አብረው ቁልቋል ነው የሚባለው፣ በለስ ነው የሚባለው እየበሉ እንደዛ አይነት ታሪክ በመፈጠሩ ምክንያት ከዛን ጊዜ ጀምሮ በኢትዮጵያ ኤርላይንስ ሰው ተነስቶ አሁን ከአዲስ አበባ አስመራ፣ ከአስመራ አዲስ አበባ ይሄዳል ማለት ነው። እና አባታችን ለመጀመሪያ ጊዜ ከሀያ አመት በኋላ የዛሬ አመት ነው ኢትዮጵያ የመጣው ማለት ነው። ሁላችንም ተሰበሰብን እና ይሄ ታሪክ የተፈጠረው ዶክተር አብይ አህመድ በወሰዱት እርምጃ ነው። ቀላል ይመስላል፣ ቀላል ስቴፕ፣ ቀላል አክሽን፣ ትንሽዬ ነገር ትመስላለች፣ ግን ትልቅ ነገር ፈጠረ እና ይሄ የሰላም ሽልማት ይገባል ወይ ለዶክተር አብይ አህመድ ይሄ ሽልማት ይገባል ወይ? እንደኔ አይነት ችግር ውስጥ ላለፈ እንደዚህ አይነት ቤተሰብ ይሄ ትርጉም ያለው ሽልማት ነው ማለት ነው። ፐርሰናል ነው። ከዓለም አቀፍነቱ ትልቅ ሽልማት ከመሆኑም በላይ አልፎ ይሄ በጣም ፐርሰናል የሆነ ነገር ነው እና ለእኛ ትርጉም አለው ይሄ ሰላም በመፈጠሩ ማለት ነው። አባቴን ሁልጊዜ ስደውልለት አወራው ነበር እና ሰሎሞን፣ የኛ ነገር እኮ እንደ ሰሜንና እንደ ደቡብ ኮሪያ ማለት ነው። አንዳንድ ጊዜ በስልሳ ዓመታቸው ሰዎች ሲገናኙ ቤተሰቦች ቲቪ ላይ ፕሮግራም ሲቀርብ ያይና ወይኔ እንደው አያቸውን ልጆቼ ብሎ ያስብ ነበረ፣ እንደዛ ብሎ ይናገር ነበር። እና ይሄ ሰላም ሽልማት ለዚህ ካልተሰጠ ለማን ሊሰጥ ይችላል?
አቶ ለማ ወደ እርስዎ ልመለስና እንግዲህ የኖቤል የሰላም ሽልማት አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዝላቸው መርሃ ግብር ሰፋ ያለ ነው። እንደ አውሮፓውያን አቆጣጠር ታህሳስ 10 ሽልማታቸውን ከመቀበላቸው ቀደም ብሎ ጋዜጣዊ መግለጫ ላይ አቀፋሉ። ከኖርዌይ ጠቅላይ ሚኒስትር ጋር ከተገናኙ በኋላም እንደዚሁ በጋራ ጋዜጣዊ መግለጫ ይወጣሉ። ታዳጊዎች በኖቤል የሰላም ማዕከል በሚያቀርበው የሰላም በዓል ላይም ይሳተፋሉ፣ ጥያቄዎችን ይመልሳሉ፣ በኦስሎ ከተማ ማዘጋጃ ቤት አዳራሽ ንግግር ያደርጋሉ። እንደዚህ አይነት ሰፋ ያለ ፕሮግራም መርሃ ግብር ነው ያለው እና ጠቅላይ ሚኒስትር አብይ አህመድ በተለይ ጥያቄና መልሶች ባሉባቸው መርሃ ግብሮች ላይ አይገኙም በሚል እንግዲህ የተለያዩ ዘገባዎች እየወጡ ነው። ከዛ ጋር በተያያዘ ክርክር ላይ በኦስሎ በሚገኝ ዋነኛ የቴሌቪዥን ጣቢያ መሳተፎትን ሰምቻለሁ እና ምንድን ነው የክርክሩ ጭብጥ? እርሶስ እንዴት ለመሳተፍ ወሰኑ? ይሄ ምን ያስረዱኝ እና ባጭሩ ወደ ሌላ ጥያቄ አመራለሁ።
እስክንድር፣ ልክ አንተ እንዳነሳኸው የኖቤል የሰላም ሽልማት ስነ ስርዓት ብዙ ክፍሎች አሉት። እዚህ ሀገር በመገናኛ ብዙሀን የወጣው ዜና ምን የሚል ነበረ? ከሁለት ቀን በፊት የወጣው ዜና የዘንድሮው ተሸላሚ ለጋዜጠኞች ጥያቄ ለመጠየቅና መልስ ለመመለስ ፈቃደኛ አይደሉም የሚል ዜና ስንሰማ ሁላችንም ደነገጥን። ምክንያቱም እንደዚህ አይነት ነገር ተሰምቶ ታይቶ ማይታወቅ ነው እና ከዚያ አይ ይሄ ነገር አይሆንም ብለን ያው ብዙ ክትትል አደረግን። የተወሰንን ወገኖች እዚህ ዶክተር ሰለሞንንም ጨምሮ ከብዙ ስራ በኋላ ፓስተር ዮሐንስ እንዲሁም ዶክተር ከዚያ በኋላ ከጠቅላይ ሚኒስትር ቢሮ መረጃን ለማግኘት ሞከርን። ይሄ ነገር በመገናኛ ብዙሀን የተባለው ነገር ልክ አይሆንም በሚል ተነስተን ነው እና የውይይቱም ጭብጥ ያነበረ የዚህ ሀገር የመገናኛ ብዙሀን የኖቤል ማዕከሉም ሰዎች የተረዱት ጠቅላይ ሚኒስትሩ መልስ መመለስ ፈቃደኛ አይደለም በሚል ነው የደመደሙት እና ይሄ ድምዳሜ ልክ አይደለም የሚል ነው የእኛ ክርክር። ይሄ ድምዳሜ እናንተ ያልተባለውን ብላችኋል፣ እሳቸው ያሉት ወይም ከእሳቸው ቢሮ የተሰማው ነገር እኛ የምናውቀው ከፕሮግራሙ ውስጥ ውስን የሆኑ ቁልፍ የሆኑትን መገኘት ይችላሉ፣ ቁልፍ ያልሆኑትን በጣም ወሳኝ ያልሆኑ ፕሮግራሞችን መገኘት አይችሉም። ካለባቸው አገር የማስተዳደር ኃላፊነት አንድ በስልጣን ላይ ያለ መሪ ሁሉም ፕሮግራም ላይ የመገኘት ግዴታም የለበትም፣ አቅሙም አይኖርም። ከዚህ በፊት የአሜሪካው ፕሬዚደንት ኦባማ በመጡ ጊዜ እንደዚሁ ውስን ነበረ የጥያቄው። ያ የሰዓትም ችግር ነው፣ የአንድ የአገር አስተዳዳሪ ኃላፊነትም ብዙ ከመሆኑ አንጻር ነው። እኔ በክርክሩ ላይ የተሳተፍኩት ይህንን ነገር የተግባባችሁ አይመስለኝም። የኢትዮጵያ ጠቅላይ ሚኒስትር ቢሮ የሚለው ከፕሮግራሙ ውስጥ የተመረጡ ነገሮች ላይ ነው የሚገኙት ነው እንጂ የሚለው ጥያቄ አልመልስም አላሉም። ለጥያቄውም ከታሰበ ጥያቄ የማይመልሱበት ምክንያት አይኖርም። እሳቸው እዚህ ሀገር ያሉ አንዳንድ ነገሮችን በሌላ መልኩ መተርጎም የሚፈልጉ ሰዎች አይ የሚመልሱት ነገር ስለሌላቸው የሰላም ሂደቱም ብዙ ፈጣን ስላይደለ ለዛ ነው መገናኛ ብዙሀን ላይ መቅረብ ያልፈለጉት ተብሎ ለማለት ሲፈለግ ይሄ ነገር እሳቸው ያላሉትን ማለት ነው
እኛ ብንታገስ ይሻላል። ለዚህ ሀገር ጋዜጠኞች መገናኛ ብዙሃን የስራ ኤቲክስ አለ። ህጉም የሚለው ምንድነው? በሚትጠቀሙት ቃላት ጠንቃቃ ሁኑ፣ የሰውን ሐሳብ በደም ሳትረዱ አትደመድሙ የሚል ነውና ያንን በማሳሰብ በልኩ ነው እኔ በነበረው ቃለ መጠይቅ ላይ የተሳተፍኩት።
እንግዲህ እንደምንረዳው እርሶ ከኢትዮጵያና ሌላው ተከራካሪ ደግሞ ከኖርዌይ ነበር ይመስለኛል በዚህ ጉዳይ ላይ ተከራካሪ በቴሌቪዥን ተወጥሎ። እዚህ ላይ ግን የኖርዌይ የኖቤል የሰላም ኮሚቴ እና ጸሐፊ ራሳቸው ጠቅላይ ሚኒስትሩ ጥያቄዎችን ለመመለስ ቢገኙ እንመርጥ ነበር እንፈልግ ነበር የሚል አስተያየት መስጠታቸው ነው እየተዘገበው። እንግዲህ እስካሁን ባለው መረጃ ጠቅላይ ሚኒስትር አብይ አህመድ ከኖርዌይ ጠቅላይ ሚኒስትር ኤርና ሶልበርግ ጋር ይገናኛሉ፣ ከዛ በኋላ ከንጉስ ሃራልድ ጋር እንደሚገናኙ የወጣው መረጃ ያሳያል። በኦስሎ ከተማ ማዘጋጃ ቤት አዳራሽ ንግግርም ያደርጋሉ ተብሏል። ነገር ግን በተለይ ጥያቄና መልስ ባለባቸው ፕሮግራሞች ላይ ስለመገኘታቸው ምን መረጃ አላችሁ እናንተ? ለምሳሌ አቶ ለማ፣
እኛ አይደለንም ያ ጉዳይ የሚመለከተው። በነገራችን ላይ በነበረው ውይይት ላይ ወይም ክርክር ላይ ከጠቅላይ ሚኒስትር ቢሮ ቢሌኔስ ይሁን በስልክ ተገኝተው ማብራሪያ ሰጥተዋል። ይህን ነገር እንዴት መረዳት እንደሚገባቸው የኖርዌጃን መገናኛ ብዙሀን መግለጫ ሰጥተዋል። በእንግሊዝኛ ስለሆነ ያንን መስማት ይቻላል። ኤንአርኬ .no በሚለው ላይ ተገብቶ ቢፈለግ ማግኘት ይቻላል። ወደ ዋናው ነጥብ ልመለስና አሁንም ቢሆን አንድ የኖቤል ሽልማት ተሸላሚ ብዙ መድረኮች ይጠብቁታል። እዚህም የእኛም ጠቅላይ ሚኒስትር ሲመጡ የሚጠብቃቸው ብዙ መድረኮች ይኖራሉ። ጋዜጠኞች ዞሮ ዞሮ አሁንም ቢሆን ጥያቄ መጠየቃቸው አይቀርም ባገኙት አጋጣሚ። የእኛም ጠቅላይ ሚኒስትር የሚጠየቀውን ጥያቄ እንደሚመልሱ ነው ተስፋ ማደርገው። በዛ ረገድ እኔ ይሄ ነገር እዚህ እንደተራገበው አይደለም፣ ይሄንን ሰዎች በማይሆን መልኩ ተርጉመውታል ብለን ነው የእኛ ክርክር። ትርጉሙን እንዲያቃኑና እሳቸው ያላሉትን አትበሉ የሚል ነው የእኛ ክርክር።
ዶክተር ሰለሞን ወደ እርስዎ ልምጣና ይህንን ጉዳይ እርስዎ እንዴት አይ የኖቤል የሰላም ሽልማት አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዙላቸው መርሃ ግብሮች ሰፋ ያሉ ናቸው። እስካሁን ባለዎት መረጃ፣ እስካሁን እየወጡ ካሉ መረጃዎች አንጻር የኢትዮጵያው ጠቅላይ ሚኒስትር ከነዚህ ውስጥ በቂ በሆኑት መርሃ ግብሮች ላይ ነው የሚሳተፉት? በእርስዎ እምነት
እንግዲህ መቼስ ይሄ ጥያቄ ከባድ ጥያቄ ነው። ለምንድን ብትለኝ የጠቅላይ ሚኒስትር ቢሮ የሚመልሰው ጥያቄ ነው። ለማም ነገሮችን ለማስረዳት ሞክሯል። ማለት በፊት እንደተባለው የኖርዌይ ሚዲያ ዋና ዋና የሆኑት ሚዲያዎች በጋዜጣም እንደገናም እንደዚህ ደግሞ በቲቪ ጉዳዩ ሲቀርብ የተወሰን የተሰማን ሰዎች ተወያየን እና ለምንድን ነው ይህንን ነገር አድሬስም አናደርገው? ምክንያቱም ያቀረበው ፕሮፌሰሩ ስለ ኢትዮጵያ ታሪክ ያውቃል፣ የኢትዮጵያን ውስጥ ሁኔታ ያውቃል ተብሎ ነው የቀረበው እና ያቀረበው
ክርክሩ ላይ ከአቶ ለማ የቀረቡት ፕሮፌሰር ናቸው። ክርክሩ ላይ ከአቶ ለማ
ከዛ በፊት ግን ብቻቸውን ነው መጀመሪያ ያቀረቡት ሀሳቡን እና ነጥቦቹ መላምት የበዛባቸው ናቸው ማለት ነው። በቃ የራሱን እና አገሪቱ ላይ ያለውን ነባራዊ ሁኔታ በመውሰድ ፖዘቲቭ የሆነ አቲቲዩድ አይደለም ሰውዬው ያለው ማለት ነው። እና አቀራረቡ በጣም ጨለምተኛ ነበር ማለት ይቻላል። እና እሱን ስንሰማ እንዲህ ይሄ ሰው እኮ እምቢ አላለም። ሁለተኛ ደግሞ ጠቅላይ ሚኒስትሩ እምቢ አላሉም። መጀመሪያውንም እኮ የኖርዌይ ቴሌቪዥን ኤንአርኮም ይባላል እዛ አዲስ አበባ ሂዶ ፕሮግራም ሰርተው መጥተዋል። እንደውም አንዷም ስትከራከር ምናለች ኖርዌጅ አይነት እንዴ ይሄ እኮ ፕራይሱ የተሰጠበት ምክንያት አንዱ ነገር መናገር ነጻነት የፕሬስ ፍሪደምን ስላወጁ ነው፣ በሀገሪቱ ላይ ስላሻሻሉ ነው። እንዴት ነው ለፕሬስ ቀርበው የማይሰጡት ናም ተብሎ ነው የሚወቀስ የነበረው ማለት ነው። እና ይህን ነገር ስንሰማ ምን አደረግን ማለት ነው? ኦኬ ይህንን ናሬቲቭ ይህንን አስተሳሰባቸውን ትክክል አይደሉም ብለን መቅጠም አለብን ብለን ተነሳን ማለት ነው። ካነሷቸው ሀሳቦች ለምሳሌ ያክል በኢትዮጵያና በኤርትራ የተካሄደው ይሄ ሰላም የመጀመሪያው ስድስት ወር ላይ ደህና ነበረ፣ ከዛ በኋላ ምንም ነገር የለም። ስለዚህ የተጠቀመው ቃል ነው ብራግ ሊያደርግ አይችልም፣ ለዚህ ሊሆን ይችላል አለ። ግን ይሄ ትክክለኛ አይደለም። ምክንያቱም ከዛ ወዲህ በሁለቱ ሀገሮች መካከል ሰላም ስለተጀመረ የኢትዮጵያ አየር መንገድ አለ፣ ኤምባሲዎች አሉ፣ ሰዎች ይመላለሳሉ። የዛሬ ሳምንት ነው የዛሬ ሁለት ሳምንት የሰፈሬ ልጅ ለመጀመሪያ ጊዜ ከሰላሳ አመት በኋላ አባቷ ሊዳ አግኝታለች። ምን ማለት ነው? በእነዚህ ሀገሮች መካከል ድሮ የነበረው ጠላትነት ቀርቶ መልካም የሆነ ጉርብትና ተጀምሯል። አላለቀም ግን ተጀምሯል። አሁንም እየተካሄደ ያሉ ሂደቶችን እውቀት የላቸውም እነዚህ ሰዎች ማለት ነው። እና አቀራረባቸው ሙሉ ለሙሉ ጨለምተኝነት የተሞላው ነው ማለት ነው። በነገራችን ላይ
አገር ቤት የሚካሄደውን በሙሉ ኢንፎርሜሽን አላቸው። ግን ያንን ኢንፎርሜሽናቸውን በኔጌቲቭ ነው፣ በፖዘቲቭ በተስፋ አይደለም ያቀረቡት ማለት ነው። እና እኛም የተነሳ ነው ነው አግባብ ነው፣ ይሄ ሽልማት አግባብ ነው። ሁለተኛም ደግሞ ትልቅ ለውጥ አለ፣ የተካሄደ አለ። ይህንን ኦባማ ራሱ ፕሬዚዳንት ኦባማ ሁለት ጥያቄ ብቻ ነበረ የመለሰው ማለት ነው። አንድ ለአሜሪካ ጋዜጠኛ አንድ ጥያቄ፣ እዚህ ሀገር ላለ ጋዜጠኛ አንድ ጥያቄ ብቻ ማለት ነው። ስለዚህ መብት ነው፣ መምረጥ ይችላሉ መሪዎቹ ማለት ነው። በእርግጥ ባለፈው ዓመት ታቻ ምናም የነበሩት የኖቤል ተሸላሚዎች እዚህ መጥተው ብዙ ሰዓት ያሳልፋሉ፣ ሳምንት፣ ሁለት ሳምንት ከዛም በላይ። እነዚህ ሰዎች ግን የሀገር መሪ ስለሆኑ እንደዚህ አይነት ፕሮግራም ውስጥ ሊገቡላቸው አይችሉም። በዚህም ላይ ደግሞ ጠቅላይ ሚኒስትሩ አሁን ካለንበት የሀገሪቱ ሁኔታ አንጻር ጥበብ የተሞላበት ውሳኔ ቢወስኑ መናገር የሚፈልጉትም ይናገሩ፣ መናገር የማይፈልጉበትም ባይናገሩ ኃላፊነት ያለባቸው ስለሆኑ ማለት ነው። ይህንን ብለን ለማ በጣም ነው የተከራከራቸው ትናንት ላይ ቴሌቪዥን ላይ በጣም ጥሩ ነበረ ማለት ነው። ይመስለኛል የተወሰነ ግንዛቤ ያገኙ ይመስለኛል። አሁን
እንግዲህ ጠቅላይ ሚኒስትር አብይ አህመድ በኦስሎ ቆይታቸው ጥያቄና መልስ በሚኖርባቸው መርሃ ግብሮች ላይ አይሳተፉም በሚል ለወጡ መረጃዎች ቃል አቀባያቸው ቢለኔ ስዩም ለዓለም አቀፍ የመገናኛ ብዙሀን የሰጡትን ምላሽ አለ። እርሳቸው እንዳሉት እንግዲህ በበርካታ ፕሮግራሞች ላይ መሳተፍ በስልጣን ላይ ላለ መሪ አስቸጋሪ መሆኑን ገልጸዋል። በተለይም በሀገር ውስጥ ትኩረት የሚሹ አንገብጋቢ ጉዳዮች ባሉበት ሁኔታ ነው ያሉት ቢለኔ ስዩም በምላሻቸው ሁሉን ማዳረስ በሀገር ቤት ያሉ አንገብጋቢ ጉዳዮች እንደማይፈቅዱላቸውም ተናግረዋል። እንግዲህ በጠቅላይ ሚኒስትሩ የኦስሎ መርሃ ግብር ላይ ተጨማሪ መረጃዎች ስናገኝ ቀጣይ ውይይት እንደምናደርግ ተስፋ አድርጋለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በኦስሎ ግብራቸው ቆይታ የሚሳተፉባቸውን መርሃ ግብሮች በተመለከተ ተጨማሪ መረጃ ስናገኝ ሌላ ውይይት እንደሚኖረን ተስፋ አድርጋለሁ። ለዛሬ ግን ዶክተር ሰለሞን አብዶም ከኖርዌይ ቴክኖሎጂ ዩኒቨርሲቲ እንደዚሁም አቶ ለማ ደስታ ከኖርዌይ ክርስቲያን ካውንስል በውይይቱ ላይ ለመሳተፍ ፈቃደኛ በሆናችሁ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ።
እናመሰግናለን እስክንድር።
እኛም እስክንድርንና በውይይቱ የተሳተፉትን የእስክንድርን እንግዶች የኖርዌይ ቴክኖሎጂ ዩኒቨርሲቲውን ዶክተር ሰለሞን አብዶምንና የኖርዌይ ክርስቲያን ካውንስሉን አቶ ለማ ደስታ እናመሰግናለን። ታዲያ አድማጮች ከዶክተር ሰለሞንና አቶ ለማ ሌላ ሌሎች ድምጾችንም እንዲሁ በተከታታይ ፕሮግራሞቻችን እናሰማለን፣ ስነ ስርዓቱንም ተከታትለን እንዘግባለን። አሁን ወደ ምሽቱ መጨረሻ ቅንብር እንውሰዳችሁ።
የፕሮግራም ማሳሰቢያ።
ምርጫው ወይ ጨርሶ መፍረስ አለዚያ ደግሞ አገራዊ ፓርቲ ሆኖ መቀጠል የሚል ነው አብዛኛው የተስማማው።
የአመለካከት ለውጥ በማምጣት ወደ ውህደት መሄድ አለበት የሚል ነው። ስለዚህ በውህደቱ አስፈላጊነት ልዩነት ባይኖርም በአካሄድ ግን በሁለተኛው ደረጃ የሚታየው የአመለካከት ለውጥ በብሔራዊ ድርጅት መካከል እንደሚያስፈልግ ተነስቷል።
ቀድሞው የተናገሩት ዶክተር ማናዬ ዘገየ በአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ መምህር ናቸው። እርሳቸውን ተከትሎ የሰማችኋቸው ዶክተር ሙሉ ነጋ ደግሞ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ናቸው። ሁለቱም ስለ ኢህአደግ መዋሃድ ጉዳይ ጥናት ካካሄዱት ምሁራን መካከል ናቸው። ስለ ጥናቱ ሰፊ ማብራሪያ ሰጥተውናል። ምሁራኑ አዳምጧቸው። የነገ ምሽት ቀጠሯችሁን ከቪኦኤ ጋር አድርጉ።
አድማጮች አሁን ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ኢትዮጵያ አሁን ያለችበት የፖለቲካ ሁኔታ እጅግ የተወሳሰበ ነው ሲል የኦሮሞ ነጻነት ግንባር ባለፈው ሳምንት ውስጥ ባወጣው መግለጫ ማመልከቱ ይታወሳል። ግንባሩ ብሔራዊ የንግግር መድረክ እንዲመቻችም ጠይቋል። በዚሁ የግንባሩ መግለጫ ላይ ተንተርሰን ሊቀመንበሩን አቶ ዳውድ ኢብሳን አነጋግረን የውይይቱን የመጀመሪያ ክፍል ከትናንት በስቲያ አቅርበናል። ሰለሞን አባተ ነው አቶ ዳውድን ያነጋገራቸው። ተከታዩን ክፍል እነሆ ቀጥሎ ይዞ ቀርቧል።
በዚህ መግለጫችሁ ውስጥ ስትናገሩ የኢትዮጵያ ችግር መሰረቱ የተለያዩ አመለካከቶችን አጣምሮ ማስተናገድ የማይችል ጸረ ዲሞክራሲ የፖለቲካ ባህል መሆኑን ገልጻችኋልና፣ ለመሆኑ ምን ማለት ነው አቶ ዳውድ? ይሄ ማለት በዚህ አይነት አስተሳሰብ ኦነግ ራሱ የሚወቀስባቸው ብዙ አጋጣሚዎች አሉ። ከራሱ ጋር ያልተስማማ ድርጅት እንዴት ነው ለእንዲህ አይነት መልእክት የሚዘጋጀው? በፓርቲ ደረጃ ማለቴ ነው። በነገራችን ላይ እርስዎን በመሪ ወይም በግለሰብ ደረጃ ማለቴ አይደለም፣ በፓርቲ ደረጃ ያወጣችሁት መግለጫ ነው። ከእንደዚህ አይነት ችግሮች አንዱ ኦነግ ነው ወይም በጽናትና በአንድነት አለመቆሙ ጭምር ነው። ኦነግ በራሱ ውስጥ ያሉ ችግሮችም ወደ ውጭ እየገነፈሉ ናቸው። ስለዚህ በቅድሚያ ከራሱ ጋር መስማማት ያለበትና እነዚህን ችግሮች ወደ ራሱ ማዞር ያለበት ፓርቲ ነው ድርጅት ነው እየተባላችሁን ነው የምትወቀሱት። እና ምንድን ነው እናንተ በፓርቲያችሁ ውስጥ ይሄንን አመለካከቶችን አጣምሮ ማስተናገድ፣ ልዩነቶችን አጣምሮ እንደ አንድ ጠንካራ ፓርቲ ለመሄድ ያላችሁ ችግር?
አሁን የኦነጉ ወደዚህ ኦነግ እንዳልከው በጣም አስቸጋሪ መንገዶች እና ረጅም መንገዶች ውስጥ ያለፈ ነው። ይህንም በጣም ሆስታይል በሆነ ኢንቫይሮንመንት ወይም ሁኔታ ውስጥ ነው የትግል አመቱን በሙሉ የጨረሰው። ይሄ የሚፈጥረው ጫና ትግሉ ላይ እና በድርጅቱ ላይ ምናልባት ሰዎች ይህንን አፕሪሺየት ማድረግ እና ትንሽ እንኳ ክሬዲት መስጠት ይቸግራቸው ይሆናል። ችግሩን የትግሉን ውስብስብነት ከውስጡ ስለማያውቁት እና ኢንፎርሜሽን ስለሌላቸው፣ እኛ እንደምንመለከተው የሆነ ችግር ከዚህ ከትግሉ ውስብስብ መሆንና የችግሩ መራዘም ውስጥ የሆነ ስላቸው እንጂ የዲሞክራሲያዊ ሜካኒዝም ወይም ደግሞ የዲሞክራሲያዊ አወቃቀርና ሂደት ስላልነበረው አይደለም። ይሄ አለው እና ችግሩ በጣም ረጅም ትግል መኖሩ እና ይሄ ነው እኛ የምንገልጸው። በውስጣችን ደግሞ ብዙ ጊዜ ውይይቶችን አድርገን ይህንን ችግሮችን የፈታንበት አለ። ይሄ ግን ዋናው የዲሞክራሲ ባህል ያህል ነው። እያንዳንዱ ድርጅት መሳሆን የስርዓት ነው ማለት የፈለግ ነው። እኛ ስርዓት ደግሞ ያለፍንበት ስርዓት ነው ለብዙ ፖለቲካ ፓርቲዎች እና ሲቪክ ማህበራት ወይም ሌሎችንም የሚያመቻች ስርዓት ነው። የመንግስት ስርዓት ነው። የመንግስት ስርዓት ያለፍንበትን እንግዲህ መግለጽ አያስፈልገውም። ብዙ በጣም ዲክታቶሪያል የሆነ ወይም ደግሞ አምባገነናዊ ስርዓት ውስጥ ነው እስካሁን አልፈን የመጣ ነው። እስከ ያንን ለማለት
ምን ያህል ዝግጁ ነው ወይም የኦነግ አንጃዎች ማለት ከተቻለ እነዚህን የተለያዩ አመለካከቶች በውስጣችሁ አጣምሮ ለማስተናገድና እንደ አንድ ፓርቲ ለመሄድ ከተለያያችሁም ለይታችሁ በይፋ ለመለያየት ያላችሁ ጽናት፣ ጥንካሬ ምን ያህል ነው? አቶ ዳውድ፣
እኛ ይህን ችግር አድርገን እንደምናየው መሆን አገር ቤት የገባ ነው። የአገር ቤት ውስጥ ደግሞ መድበለ ፓርቲ የሚል ነው። መድበለ ፓርቲ ኦሮሞ ፖለቲካ ውስጥም አለ፣ በሌሎች ማህበረሰብ ፖለቲካ ምንት አጠቃላይ መድበለ ፓርቲ አለ። ያ ባይሆን ኖሮ ይህ ሁሉ ፓርቲዎች እና ድርጅቶች ባይኖሩ ነበር። መኖሩ ደግሞ እኛ እንደ ስጋት በታክንም ነገር ልዩነት ይኖረዋል። ይሄ በሂደት የሀይል አስተላለፉ መልክ እየያዘ ይሄዳል። በሰላማዊ ትግል መንቀሳቀስ ካለ የኦነግ ውስጥም ይሁን የሌላው ይሁን ይሄ ችግር ሆነው አና ሁላችን ምክንያቱም በመሀላችንም ንግግር አለ። በእኛም መሀልም ለሌሎች የፖለቲካ ድርጅቶችም አሁንም ንግግር አለ። አጠቃላይ ግን እኛ አጥጋቢ በሆነ በእኛ መንገድ አጥጋቢ የሆነ ሲሪየስ የሆነ ኢንጌጅመንት ስለሚለን እና አሁን ያለው ሁኔታ ደግሞ ሁሉንም የሚያሰጋ መስሎ ስለታየን ያ አለ መነጋገሩ እናንትን ማለት ነው።
አቶ ዳውድ፣ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ አብራሩልኝ ምን ማለት እንደሆነ ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር።
አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። እኛ የምናወራቸው ተስፋ የሚሰጡ ናቸው። ይሄ ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለጠነን ማለትም ተስፋ የሚሰጡ ናቸው። አጥጋቢ ሆነው ህዝቡን የሚያጠቅ ወደ እርምጃ የሚወስዱ ግንኙነቶች የሉ። ብዙ ጊዜ ተስፋ የሚሰጡ እንትኖች ተደጋግሞ እንትን ብለዋል። የግድ መናገር አለበት ሰው አንድ ነገር ትላን። ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አጥጋቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት የሚል ነው እንግዲህ ከተቻለ ሙከራው።
አመሰግናለሁኝ አቶ ዳውድ ኢብሳን። ለዛሬ ክቡራትና ክቡራን አድማጮች ሰፊ ውይይት ነው ያደረግነው ከአቶ ዳውድ ጋር። በርከት ያሉ ጉዳዮችን አንስተናል። ከነገ በስቲያ እሁድ ሙሉን ይዘን እንመለሳለን። በፌስቡክና በዌብሳይታችንም ሙሉን ቃለ ምልልስ ማዳመጥ ትችላላችሁ። አሁን ዝግጅታችን ተጠናቀቀ።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። አስተናግድናችሁ አሉላ ከበደና
እኔም ሶሎሞን አባተ ከፕሮዲውሰሩ አብርሃም ኃይሉና ከተተኪው የስርጭት መሐንዲስ ቮይቴክ ዞርኒያክ ጋር እንዲሁም ከዋና አዘጋጇ ትዝታ በላቸውና ከቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ሰላም፣ ደህና እደሩ። ትግርኛ ይቀጥላል።
ጤና ይስጥልን። Thank you.